the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 21 ቀን 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል።
የተከበራችሁ አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን።
በዚህ ምሽት ዝግጅታችን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የደቡብ ሱዳንንና የሶማሊያን ጉዳዮች ሰምቷል።
Your Excellencies, it is my pleasure and relief to announce to you.
የተከበራችሁ የጉባኤው ተሳታፊዎች፣ ይህ መካሄዱ እጅግ አሳዛኝ የሆነና ብዙዎችን ደም ያፋሰሰ ጦርነት መቆሙን ስገልጽላችሁ ደስ ይላልኝና ፎይታ እየተሰማኝ ነው። ሰላም የናፈቀው የደቡብ ሱዳን ህዝብና ፕሬዝዳንታችን የጀግንነት እርምጃ ወስደዋል። በኢጋድና በትሮይካ እርዳታ እንዲሁም በመንግስታቱ ድርጅት ያለመታከት ጥረት ለአውሮፓውያን ዘመን አቆጣጠር ነሐሴ 26 2015 የሰላም ስምምነት ተፈራርመዋል።
የደቡብ ሱዳን ምክትል ፕሬዝዳንት ጄምስ ዋንዬጌ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ካደረጉት ንግግር የተቀነጨበ ነው ያደመጣችሁት።
በአብይ ርዕስ ይመለሳሉ። የእርሳቸውም የሶማሊያም ጉዳይ ይሰማል። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ።
የኢትዮጵያ መንግስት ባለፈው ዓመት ዳር ሀገራችን ውስጥ በተቀሰቀሰው የኢቦላ ወረርሽኝ ምክንያት የለቀቁትን የሴራሊዮን ኃይሎች ለመተካት ተጨማሪ ተዋጊ ወታደሮችን ወደ ደቡብ ሶማሊያ የመላክ ዕቅድ እንዳለው ተዘገበ። በኢትዮጵያ ወታደራዊ ምንጮች ገለጻ መሠረት አዲሶቹ የኢትዮጵያ ወታደሮች የወደብ ከተማዋን ኪስማዮን ጨምሮ በታችኛው ጁባ የሚመደቡት የጁባላንድ ጊዜያዊ አስተዳደር ኃይሎች የአልሻባብ ሚሊሻዎችን ከግዛታቸው እንዲያባርሩ ለመርዳት ነው። የአሜሪካ ድምፅ የሶማሊኛው አገልግሎት እንደዘገበው 1000 የኢትዮጵያ ወታደሮች ናቸው ወደ ሶማሊያ የሚላኩት። መቼ እንደሚሄዱ ግን እስካሁን የተገለጸ ነገር የለም።
የሶማሊያ መንግስት ሰራተኞችን ወርሃዊ ደሞዝ ለሚቀጥሉት 5 ዓመታት ለመርዳት የሚያስችል ስምምነት የአውሮፓ ህብረትን ጨምሮ በለጋሾችና በሶማሊያ መንግስት መካከል ናይሮቢ ውስጥ ተፈረመ። የሶማሊያ የገንዘብ ሚኒስትር መሐመድ አዳን ወይም በተከታይ ስማቸው ፋርጌቲ ለአሜሪካ ድምፅ የሶማሊኛ አገልግሎት እንደተናገሩት 144 ሚሊዮን ዶላር ለጋሾች በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም ለሶማሊያ የገቡት አዲስ ቃል አካል ነው። ገንዘቡ ለታቀደው አካል ብቻ መሄዱን የሚያረጋግጥ አሰራር መዘርጋቱንም ሚኒስትሩ ጨምረው ገልጸዋል። የአውሮፓ ህብረት ለሶማሊያ ከፍተኛውን እርዳታ የሚሰጥ ሲሆን ለመሠረታዊ አገልግሎቶችና የሀገሪቱን የጸጥታ ጥበቃ ለማሻሻል ብዙ ሚሊዮኖች ዶላሮች መለገሱ ይታወቃል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበታች ፍርድ ቤት በእነ አቶ ሀብታሙ አያሌው ላይ የሰጠውን ብይን አቃቢ ሕግ በመቃወም ያቀረበውን ይግባኝ መቀበሉ ታወቀ። በእስር ላይ የሚገኙት 5 ተከሳሾች ሲሆኑ ዛሬ ፍርድ ቤት የቀረቡት 2 ብቻ ናቸው። የቀሩት ለምን እንዳልቀረቡ የተገለጸ ነገር የለም። የሁለቱን ወገኖች የቃል ክርክር ለመስማትም ተለዋጭ ቀጠሮ ተሰጥቷል። መለስካቸው አማሃ ዝርዝሩ ልኮልናል።
በነዘላለም ወርቅ አገኘው የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ያሰናበታቸው 5 ተጠርጣሪዎች ማለትም የቀድሞው የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ፣ የሰማያዊው አቶ የሸዋስ አሰፋና 7ኛው ተከሳሽ አቶ አብርሃም ሰለሞን ዛሬ ጠቅላይ ፍርድ ቤት እንዲቀርቡ ተቀጥሮ የነበረ ቢሆንም በስፍራው የተገኙት አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ብቻ ነበሩ። ሁለቱ ተከሳሾች በዳኞች ጽፈት ቤት የቀረቡ ሲሆን ሌሎች የችሎት ታዛቢዎችም ሆኑ ጋዜጠኞች ወይንም ቤተሰቦቻቸው እንዲገቡ አልተፈቀደም። ይሁንና ከአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛ ነው እንደተረዳሁት ፍርድ ቤቱ ጉዳዩ ያስቀርባል ብሎ መወሰኑንና ለጥቅምት 3 ቀን 2008 ዓ.ም ለቃል ክርክራቸው ተዘጋጅተው እንዲመጡ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን መሠረት አምስቱ ተከሳሾች ከቀረበባቸው ክስ በነጻ ተሰናብተዋል። በተለይ ደግሞ ሁለቱ ማለትም አቶ አብታሙ አያሌውና አቶ አብርሃም ሰለሞን በዚህ ሁለት ከእስር እንዲፈቱ ትዕዛዝ ሰጥተው እንደነበረ አይዘነጋም። ይሁንና አቃቤ ሕግ የተሰጠውን ብይን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት በማለቱ የበታች ፍርድ ቤት ብይን መታገዱም ይታወሳል። መለስካቸው አማ ለአሜሪካ
በደቡብ ሱዳን ጁባ ከተማ በያዝነው ሳምንት መግቢያ ላይ ሁለት ኤርትራውያን የመጠጥ ውሃ ሻጮች ከተገደሉ በኋላ በቂ ውሃ መግዛት እንዳልቻሉና እጥረት መፈጠሩን ነዋሪዎች እየተናገሩ ነው። ሌሎች ኤርትራውያን ውሃ ነጋዴዎች ደግሞ ድጋፋቸውን ለማሳየት ዛሬ ለአራተኛ ቀን በተከታታይ የሥራ ማቆም አድማቸውን ቀጥለዋል። የማዕከላዊ ኢኳቶሪያ ክፍለ ግዛት የማስታወቂያ ሚኒስትር ኤማኑኤል አዲል ግን ኤርትራውያኑ ማክሰኞ ዕለት ሥራ ያቆሙት ለአንድ ቀን ብቻ የዜጎቻቸውን መገደል ለመቃወም ወደ ጁባ ዓለም አቀፍ አይሮፕላን ማረፊያ በሰልፍ በሄዱበት ወቅት ነው ብለው እንደሚያምኑ አስረድተዋል።
በቡርኪና ፋሶ የመንግሥት ግልበጣው ሴራ ከከሸፈ በኋላ አብዛኞቹ የፕሬዝደንቱ የክብር ዘብ አባላት እጃቸውን ዋና ከተማዋ ኡጋዱጉ በሚገኘው ወታደራዊ ጦር ሰፈር ሰጥተዋል። ሌሎች ግልበጣውን የሚደግፉ ግን የጦር መሳሪያ አናስቀምጥም እንዳሉ ናቸው። ዓለም አቀፍ ተጽዕኖ፣ ሕዝባዊ የተቃውሞ ሰልፎችና ከመንግሥቱ ታማኝ ኃይሎች የተሰጠው ማስፈራሪያ በግልበጣው መሪዎች ለአንድ ሳምንት የዘለቀውን አስተዳደር ትላንት አብቅቷል። ዋናው የሴራው ጠንሳሽና መሪ ጀነራል ጊልበርት ዴንዴሬ በቫቲካን ኤምባሲ ጥገኝነት ጠይቀው ከቆዩ በኋላ ትላንት እጃቸውን ለባለሥልጣናቱ ሰጥተዋል። የተጠባባቂ ፕሬዚደንቱ የሚሼል ካፎንዶ መንግሥት በመፈንቅለ መንግሥት ሙከራ መሪዎቹ ላይ ሊወሰድ የሚችለውን ሕጋዊ እርምጃ እያጠና መሆኑ ተገልጿል። ብሔራዊ ምርጫዎች የሚካሄዱበትን አዲስ የጊዜ ሰሌዳም ይፋ በማድረጉ ላይ እየተነጋገረ ነው ተብሏል። ቀደም ሲል ምርጫዎቹ ከአንድ ሳምንት በኋላ እንደሚደረጉ ተገልጾ ነበር።
በናይጄሪያ ወታደራዊ ባለሥልጣናት መግለጫ መሠረት ትናንት ማታ ማይዱጉሪ ከተማ ውስጥ አራት አጥፍቶ ጠፊዎች ባደረሱት የቦምብ ጥቃት በትንሹ 13 ሰዎች ተገድለዋል። ባለሥልጣናቱ በዛሬው ገለጻቸው ደግሞ ሌሎች 39 ጉዳት የደረሰባቸው መሆኑን ተናግረዋል። የዓይን እማኞች ከአጥፍቶ ጠፊዎቹ መካከል ቢያንስ ሁለቱ ሴቶች መሆናቸውን አመልክተዋል። የናይጄሪያ ጦር ቃል አቀባይ ለጥቃቱ የቦኮ ሐራም ነውጠኞችን ይከሳል። ኃላፊነት የወሰደ ወገን የለም ለጥቃቱ።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሰሜን ምዕራብ ዩናይትድ ስቴትስ ክፍለ ግዛት በኦሪጎን አንድ የማኅበረሰብ ኮሌጅ ውስጥ ትላንት 9 ሰዎችን ተኩሶ የገደለው ግለሰብ ያነጣጠረው በክርስትና እምነት ተከታዮች ላይ ነበር ሲሉ እማኞች ተናገሩ። በከባዱ ታጥቆ የነበረው ተኳሽ ትላንት ጠዋት በኮሚኒቲ ኮሌጁ መማሪያ ክፍሎች ገብቶ ተኩስ ከከፈተ በኋላ ፖሊስ በሰጠው ምላሽ ተገድሏል ሲሉ ባለሥልጣናት አስረድተዋል። የሕግ ፖሊስ የተኳሹን ግለሰብ ስም እስካሁን ይፋ ባያደርግም ቢያንስ ሁለት እማኞች እንደተናገሩት ሰዎቹን ከመግደሉ በፊት የክርስትና እምነት ተከታዮች መሆን አለመሆናቸውን ይጠይቅ ነበር።
አንድ የአሜሪካ C-130 ወታደራዊ አይሮፕላን ምስራቅ አፍጋኒስታን ውስጥ ጀላላባድ ውስጥ ተከስክሶ 11 ሰዎች ሞተዋል። አደጋው የደረሰው በአካባቢው አቆጣጠር ትናንት እኩለ ሌሊት ላይ ነው። የአደጋው ምክንያት እየተመረመረ መሆኑም ተገልጿል። በባግራም አየር ጣቢያ ያሉ የዩናይትድ ስቴትስ መከላከያ ባለሥልጣናት እንደተናገሩት በአደጋው 6 የአሜሪካ ወታደሮች ሞተዋል። 5ቱ ለሰሜን አትላንቲክ የጦር ትብብር ድርጅት ወይም ኔቶ በኮንትራት ተቀጥረው ይሰሩ የነበሩ ሲቪሎች መሆናቸውም ተገልጿል።
ሞስኩ በሶሪያ ተቃዋሚዎች ላይ የምታካሄደውን የአየር ድብደባ አቁማ የእስላማዊ መንግሥት ቡድን ኢላማዎች ላይ እንድታተኩር በዩናይትድ ስቴትስ የሚመራው ጥምረት እየጠየቀ ቢሆንም ሩሲያ ዛሬም ሶሪያ ውስጥ ተጨማሪ ጥቃቶችን አድርሳለች። እነዚህ ወታደራዊ እርምጃዎች በሶሪያ የሚካሄደውን ግጭት ከማባባስና ጽንፈኝነትን ይበልጥ ከማቀጣጠል በቀር የሚፈይደው ነገር የለም ይላል በቱርክ ውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው የህብረቱ መግለጫ። በሶሪያ በዩናይትድ ስቴትስ በሚመራው ወታደራዊ ህብረት ውስጥ ብሪታንያ፣ ቱርክ፣ ፈረንሳይ፣ ጀርመን፣ ኳታር እና ሳውዲ አረቢያ ይገኛሉ። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን በሶሪያው ግጭት ላይ ከፈረንሳይ አቻቸው ፍራንሷ ኦላንድ ጋር ለመነጋገር ወደ ፓሪስ ያቀናሉ ተብሎ ይጠበቃል። በሶሪያ የአየር ድብደባውን ከትላንት በስቲያ የጀመረችው ሩሲያ ኢላማዬ የእስላማዊ መንግሥቱ ሚሊሻዎች ናቸው ትላለች። ዩናይትድ ስቴትስ ግን ሩሲያ ዘመቻውን የምትጠቀመው የባሻር አልአሳድን መንግሥት ለመርዳት ነው ስትል ትከሳለች።
ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ10 ደቂቃ ከ11 ደቂቃ የሆነ ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ፣ በ22 ሜትር ባንድ በ13863 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ መስከረም 21 2008 ዓ.ም ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
አሁን ጉባኤው ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎችና ስትራቴጂዎቻችን የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከአስከፍ የሚያያቸው ነገሮች አይደሉም።
አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮችና ቅድም እንዳልኩት የፕሮፓጋንዳ ኢፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም።
የመጀመሪያው ተናጋሪ አቶ መሐሪ ዮሐንስ ይባላሉ። በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል። ሁለተኛው ደግሞ አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ሥራ የተሰማሩ ናቸው። በእሰጥ አገባ ይመለሳሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን።
የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ እየተካሄደ ነው። ትናንት አፍሪካ ነክ ርዕሶች ሰፋ ብለው ሲደመጡ ነበረ። የአፍሪካ መሪዎች በዚህ ጉባኤ ላይ አህጉሪቱን የሚመለከቱ ሰፋፊ ንግግሮችን አድርገዋል። በተለይ የደቡብ ሱዳንና የሶማሊያ ጉዳይም መሪዎቻቸው ንግግር ያደረጉባቸው ጉዳዮች ናቸው። በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ የስብሰባ አዳራሽና በአካባቢው ሁኔታዎችን እየተከታተለች ምንያ አፈወርቂ ትገኛለች። ዘጋቢያችን እዛ ምንያን ስልክ ላይ አግኝቻታለሁኝ። ምንያ እንደምን አመሸሽ?
ደህና ነኝ ሰለሞን፣ እንዴት አመሻችሁ?
እግዚአብሔር ይመስገን ደህና ነን። እንዴት ይዞሻል ኒውዮርክ? የመንግስታቱ ድርጅት ስብሰባ እንዴት ነው?
ደህና ነው። ትንሽ ኒውዮርክ ዝናብ አለ፣ ደመናማ ነው ያለው፣ ጭግግ ያለ ነው። ግን ስብሰባዎች ደህና ናቸው፣ እየተካሄዱ ነው። አሁን ወደ ማለቂያቸውም የሄደ ነው ያለው። ነገ ነው የመጨረሻ ቀናቸው።
ስብሰባው ምናልባት በዚህ በአየሩ ሁኔታ ምክንያት የሚስተጓጎሉበት ነገር የለም ማለት ነው? ምክንያቱም ከባድ የአየር ሁኔታ ነው ሰሞኑን እየመጣ ነው እየተባለ ያለው በዚህ በምስራቁ የዩናይትድ ስቴትስ ክፍል።
አዎ፣ ግን ባላቸው እስኬጁል በዛ የሚሄዱ ነው የሚመስለው። ብዙ የሚስተጓጎልም አይመስልም። እየተካሄዱ ናቸው። ትናንትናም ተካሂደዋል፣ አሁንም እየተካሄደ ነው። ትላንትና ለምሳሌ በአካባቢያችን ካሉ መንግስታት መሪዎች የተናገሩት አንዱ የደቡብ ሱዳኑ ምክትል ፕሬዚደንት ናቸው። የሶማሊያው ጠቅላይ ሚኒስትር ደግሞ ለመንግስታቱ ስብሰባ ንግግር አሰምተዋል።
እስቲ ከደቡብ ሱዳኑ እንጀምርና ምክትል ፕሬዚደንቱ ጄምስ ዋንየጋ ምንድን ነበር ያሉት?
በጣም በሚገርመው ሁኔታ ምክትል ፕሬዚደንቱ ምንድን ነው ያሉት? ዋንየጋ ላለፈው አንድ አመት በስልጣን ሽኩቻ ወይም ለስልጣን በሚደረገው ትንንቅ የነበረው ጦርነት አብቅተዋል። ይህን ልነግራችሁ እወዳለሁ ነው ያሉት። እስቲ ያሉትን እንስማ።
ዩር ኤክሰለንሲስ ኢት ኢስ ማይ ፕሌሰር ኤንድ ሪሊፍ ቱ አናውንስ ቱ ዩ።
የተከበራችሁ የጉባኤው ተሳታፊዎች፣ ይህ መካሄዱ እጅግ አሳዛኝ የሆነና ብዙዎችን ደም ያፋሰሰ ጦርነት መቆሙን ስገልጽላችሁ ደስ እያለኝና እፎይታ እየተሰማኝ ነው። ሰላም የናፈቀው የደቡብ ሱዳን ሕዝብና ፕሬዚዳንታችን የጀግንነት እርምጃ ወስደዋል። በኢጋድና በትሮይካ እርዳታ እንዲሁም በመንግሥታቱ ድርጅት ያለመታከት ጥረት እንደ አውሮፓውያን ዘመን አቆጣጠር ነሐሴ 26 2015 የሰላም ስምምነት ተፈራርመዋል።
በነገራችን ላይ ሰሞኑን ተቃዋሚዎች መንግሥት የተፈረመውን ተኩስ የማቆም ስምምነትና የሰላም ስምምነት እየጣሰ ይዞታዎቻችንን እየደበደበ ነው፣ በዩጋንዳ ወታደሮች እግር ለመተካት እና ግዛቱን ለማስፋት ጥረት እያደረገ ነው እያሉ ክስ ሲያሰሙ ነበረ። የዚህ ሁኔታ አዝማሚያ ወይም ሽታ በምክትል ፕሬዚደንቱ ንግግር ውስጥ አልነበረም።
በእርግጥ ሰላም ሆነዋል ወይም ጦርነቱ አብቅተዋል ስንል በሁሉም አካባቢ ነው ማለት አይደለም ብለዋል። ግን እንደዛ አይነት መንፈስ አልተንጸባረቀባቸውም። እንዲያውም ሰላም እንደሆነ ፕሬዚደንቱ ሳልቫኪርን በመጥቀስ ከስምምነቱ በኋላ ቀጥታ ተኩስ ማቆም ስምምነት ቀዋሚነት እንደተደረገ አውጀዋል ብለው ነበር የተናገሩት።
ስለዚህ የሰላም ስምምነቱ ወይም ተኩስ የማቆሙን ስምምነት ሊሸርፍ ወይም ሊያበላሽ የሚችል እንቅስቃሴ የለም ማለት ነው በአካባቢው በምክትል ፕሬዚደንቱ አባባል መሰረት?
አልተጠቀሰም። ብዙ ተስፋ ሰጪ ነገር ብቻ ነው መናገር የፈለጉት ምክትል ፕሬዚደንቱ። እኒያም ይሄን ሰላም ያገኘ ነው ለዚህ ሰላም ያደረስን ብለውም ከዚህ በፊት ትንሽ ቅሬታ ያሰሙበት የነበረ ሁኔታን እንኳን አልጠቀሱም። እንዲያውም ምስጋና ነው ያቀረቡት። እስኪ ምን እንዳሉ በዚህ ጉዳይ እንስማ።
We give credit to our neighbors and the international community at large. The next step now is for this August board.
ለሰላሙ መገኘት ጎረቤቶቻችንና ዓለም አቀፉ ማህበረሰብ እናመሰግናለን። የሚቀጥለው እርምጃ የተባበሩት መንግስታት ድርጅት አባላትና በፍጥነት በሰብአዊ እርዳታና እንደገና ግንባታ እንዲረዱን ነው። የተከበሩ ሊቀመንበር፣ የአካባቢና የዓለም አቀፍ ሰላም ደቡብ ሱዳንን ያሳስባታል። ምንም እንኳን በገዛ ችግራችን ተጠርፈን ብንቆይም በአካባቢው ሰላም መስፈን የሰብአዊ መብት እንዲከበር በዓለም አቀፍ ስትራቴጂ መሳተፍ እንፈልጋለን። አሸባሪነት የጋረጣቸው አደጋዎች እንዲጠፉ የሚደረገው ጥረት አካል መሆን እንፈልጋለን።
ግን ይህን ምስጋና ቢያቀርቡም ስምምነቱ በተወሰነ አካባቢ ብቻ እንደተተገበረ ማስታወስ እፈልጋለሁ ብለዋል ምክትል ፕሬዚደንቱ። እስቲ ይህን ደግሞ ያሉትን እንስማ።
The ceasefire is surely holding in certain parts of the country. No doubt about that.
የተኩስ አቁሙ በአንዳንድ የደቡብ ሱዳን ክፍሎች የጸና ቢሆንም በሁሉም ቦታዎች አይደለም። ላሰምርበት የምወደው ይህ የሆነው መሬት ላይ የጦርነቱን ሁኔታ የሚከታተልና የሚቆጣጠር ጣምራ ዘዴ ስለሌለ ነው። ኢጋድም ይህንን ሊያሰፍር ገንዘብ የለውም። ስለዚህ የተኩስ አቁሙ ጸንቶ እንዲቀጥልም ኢጋድ በፍጥነት እንዲህ አይነቱን ተቆጣጣሪ አካል እንዲሰይም እጠይቃለሁ።
በንግግራቸው መደምደሚያ ላይ የደቡብ ሱዳኑ ምክትል ፕሬዚደንት ጀምስ ዋኔጋ ያሉት መንግስታችን ለሰላም ቆርጧል፣ እንዲያውም አገራችን ከዚህ በፊት የተደረጉትን ስህተቶች አርመን ተስፋ ያለውን ብሩህ ራዕይ ነው እያየን ያለን ከርቀት እያሉ ነበረ የተናገሩት። እና ግን ለዚህ ለሰላሙ መጠናከር ደግሞ በጣም እርዳታም እንደሚፈልጉ ከዓለም አቀፍ ማህበረሰብ ጠቅሰዋል።
ከዚህ በፊት የውጭ እጆች በደቡብ ሱዳን ጉዳይ ላይ ጣልቃ ይገባሉ የሚባሉ አንዳንድ ስሞታዎች ይሰሙ ነበርና እንዲህ አይነቱ አዝማሚያ ስሞታ ክስ አልተሰማም በደቡብ ሱዳን መንግስት በኩል? አሁን
ይሄ ነገር አልሰማሁም። ምንድን ነው እንዲያም ሲጀምሩ የተባበሩት መንግስታት ደቡብ ሱዳን ነጻነቷን እንድታገኝ በጣም እንደሰራ በተለይ ባን ኪሙንን ከነጻነቱ ቀናት በፊት መጥተው ምክር እንደሰጧቸው በመንገር ነበረ በጣም ምስጋና ያቀረቡት።
ምን ያ ቀደም ሲል እንደጠቀስሽው ትናንትና ለመንግስታቱ ድርጅት ጠቅላላ ጉባኤ ንግግር ካደረጉት መሪዎች መካከል የሶማሊያው ጠቅላይ ሚኒስትር ኦማር አብዱራሺድ አሊ ሸርማርኬ አንዱ ናቸው እና በእሳቸውስ በኩል ያለው ሁኔታ ምን ይመስላል? ሶማሊያን እንዴት አድርገው ነው የሳሏት ያሁኗን?
አዎ፣ የሶማሊያው ጠቅላይ ሚኒስትር አገራቸው ላለፉት 25 ዓመታት ውስጥ የቆየችበትም ጦርነት ጠቅሰዋል። ሶማሊያ በዚህ በምትታወቅበት ሁኔታ ሳይሆን እስቲ ሌላዋን ሶማሊያ ደግሞ ላስተዋውቃችሁ ብለው ሶማሊያን የተለየ ገጽታ ለማሳየት ነበረ ንግግራቸው የተጠቀሙበት። እስቲ ምን እንዳሉ እንስማ።
I want to tell you about Somalia, but a different Somalia from the ones you might have heard of. I'm not here to challenge you on our neutrality as a result of a conflict.
ከቅርብ ጊዜያት ወዲህ ሰምታችሁ ስለማታውቁት ስለ አዲሲቱ ሶማሊያ ልገልጽላችሁ ወዳለሁ። ከሁለት አስርት ዓመታት በላይ የዘለቀው የእርስ በርስ ጦርነት ስለፈጠረው ቀውስ አይደለም የማወሳችሁ። ሆኖም ሶማሊያ ምንም ችግር ቢኖርባትም ኢኮኖሚስቶች፣ አርቲስቶች፣ ገጣሚዎች፣ አፍላቂዎች ያፈራች የጀግና ሕዝብ አገር ናት። መንግሥት በአገሪቱ ሳይኖር እንኳ በአካባቢው የቀንድ ከብት ንግድ ሳይቀር የሕዝቡ የንግድ ተሳትፎ የቀጠለ ነበር። በቴሌኮሙኒኬሽን መስክ ሳይቀር ሕዝባችን ከፍተኛ የማፍለቅ ችሎታ እንዳለው አሳይቷል። ሕዝቤ ትጉህና ቸር ነው። በረሃብ ጊዜ እንኳ የተራድኦ ድርጅቶች ከሚያቀርቡት የበለጠ ነው ለወገኑ አሳልፎ የሚሰጠው።
We are grateful to you for supporting us over the last 2.5 decades. Thank you for welcoming our people as your own for turning a relatively small...
ላለፉት 2 አስርት ዓመታት በላይ ስለ ደገፋችሁን እናመሰግናለን። ሕዝባችንን እንደ ራሳችሁ ሕዝብ ቆጥራችሁ የአፍሪካ ቀንድ አርብቶ አደር ጎሳን የዓለም አቀፍ ኃይል አካል እንዲሆን ስለረዳችሁ እናመሰግናለን። ስለ ትግስታችሁ፣ ስለ ቸርነታችሁ ባለውለታ ነን። ጥረታችሁ ለሕዝባችን እንዲጠቅም ቃል እንገባለን። ድጋፋችሁ አይለየን።
ምን ያን አመሰግናለሁኝ ለዚህ ድንቅ ዘገባዋ። የተከበራችሁ አድማጮች፣ ሁኔታውን እየተከታተልን እስከ ጉባኤው ፍጻሜ ድረስ እናቀርብላችኋለን። የሶማሊያው ጠቅላይ ሚኒስትር አክለውም ሀገራቸው አሁን ካሉባት ፈተናዎች መካከል የስደት ጉዳይ፣ የአስተዳደር ጉዳይ፣ እነዚህን ሁኔታዎች አንስተዋል። መሠረተ ልማትን በመገንባት ላይ ትኩረት እንደሚያደርጉ ገልጸዋል። ቀደም ሲል በዘገባው ውስጥ እንደሰማችሁት ደግሞ የአውሮፓ ህብረት ለሶማሊያ የአምስት ዓመት የመንግሥት ሠራተኞች ደሞዝ ለመክፈል ስምምነት ፈርሟል ከመንግሥቱ ጋር። በቅርቡም ስለተደረገው ምርጫና ስለ ሰብአዊ አያያዞችም የሶማሊያው ጠቅላይ ሚኒስትር ሼር ማርኬ በዝርዝር ተናግረዋል። በዚህ ጉባኤ ላይ ከዌብሳይታችን ዝርዝር ዘገባዎችን ታገኛላችሁ። www.voanews.com/amharic
ከአሜሪካ ድምፅ መጽሔትን ነው የሰማችሁት። የትንታኔው መጽሔት ይቀጥላል።
በቡርኪና ፋሶ ከከሸፈው የመፈንቅለ መንግሥት ሙከራ በኋላ ሀገሪቱ ወደ መደበኛ ሕይወቷ እየተመለሰች መሆኑ እየተነገረ ነው። የቀድሞውን ፕሬዚዳንት ብሌዝ ኮምፓውሬን የክብር ዘብና ጋሻ ጃግሬ ኃይል መርተው መፈንቅለ መንግሥት ያካሄዱት ጄኔራል ዥልበር ዦንዴሬ ትናንት ሐሙስ በቁጥጥር ስር ውለዋል። የሀገሪቱ ወታደሮች የክብር ዘቡንና የጋሻ ጃግሬውን ጦር ሰፈር መሳሪያ አናስረክብም ካሉት ዘቦች ወስደው ከተቆጣጠሩ በኋላ በያዝነው ሳምንት የውጥረት ሁኔታ ሰፍኖ እንደነበር ተዘግቧል። አሁን ጋሻ ጃግሬው ኃይል ተበትኗል፣ ይሁንና ሌሎች ችግሮች ተጋርጠዋል ስትል የአሜሪካ ድምፅ ዘጋቢ ኤሚሊ ሎብ ከኦጋደጉ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች።
የቡርኪና ፋሶ ፕሬዚደንት ከሁለት ቀናት የውጥረት ሁኔታ በኋላ የሀገሪቱ ወታደራዊ ኃይል ላከናወነው ተግባር ሄደው ሰላም በማለት አመስግነውታል። ያመፀው የክብር ዘብ ኃይል መሳሪያ አላስረክብም በማለት መሽጎ በነበረበት ሰፈር ነው ወታደራዊ ኃይል የተቆጣጠረው። የሀገሪቱ የሽግግር ፕሬዚደንት ሚሼል ካፎንዶ
ተአምር ለሠራው ብሔራዊ ሠራዊት ክብር እንስጥ። በአመፁት ወታደሮችም ሆነ በታማኝ ወታደሮቹ በኩል ሕይወት ሳይጠፋ አመፁን ለማቆም በመቻሉ ክብር ይገባዋል።
የቀድሞ ፕሬዚደንት ብሌዝ ካምፓውሬ ብሔራውን የክብር ዘብ ከ20 ዓመታት በፊት የመሠረቱት እንዲጠብቃቸው ሲሆን መልካም ስም የለውም። 1330 አባላት ያሉት የክብር ዘብ ኃይል ከሕግ በላይ በመሆን የፖለቲካ ግድያዎችን ይፈጽማል፣ ሰዎችንም ያጎሳቁላል በሚል ሲከሰስ ቆይቷል። ለ27 ዓመታት ያህል ሥልጣን ላይ የቆዩት ካምፓውሬ ባለፈው ዓመት ከሥልጣን ከተወገዱ በኋላ ማኅበረሰቡ የክብር ዘቡ ኃይል እንዲበተን ድምፅ ማሰማት ጀመረ። በያዝነው ዓመት ኃይሉ እንዲበተን በመጠየቅ ሰልፎች ሲካሄዱ ቆይተዋል። እስካሁን ባለው ጊዜ ግን ሰሚ ጆሮ አልተገኘም ነበር። የክብር ዘቡ የሽግግሩን መንግሥት ለመገልበጥ መሞከሩ እንደተሰማ ታዲያ እንዲፈርስ በመጠየቅ ሰልፎች ተካሂደዋል። በያዝነው ሳምንት መሳሪያ አላወርድም ካለ በኋላ ደግሞ እንዲበተን የሚጠይቁ ሰልፎች ተደረጉ። ኤርቬ ኦታራ የተባሉ ሰልፈኛ መሳሪያ አናስረክብም ማለታቸው አላስገረመኝም ብለዋል።
መሳሪያ አናስረክብም ማለታቸው አላስገረመኝም። መሪያቸው ጊልበርት ዴንደሬ ለ27 ዓመታት ያህል ለቡርኪና ሕዝብ ሲዋሹና ሲገሏቸው የኖሩ በመሆናቸው ትጥቅ አንፈታም ማለታቸው አያስገርምም።
እቅዱ የክብር ዘቡን ኃይል ከብሔራዊ ወታደራዊ ኃይል ጋር ማዋሃድ ነው። አብዛኞቹ በወታደራዊ ኃይል እንደታቀፉም ወታደራዊ ኃይል ገልጿል። ሕዝቡ የክብር ዘብ አባላት የነበሩትንና ቤተሰቦቻቸውን እንዳይነካ መንግሥትና ወታደራዊ ኃይል ጥሪ አድርገዋል። ይሁንና ሕዝቡ በእነሱ ላይ ከፍተኛ ቂም ስላለው ዝም ላይል ይችላል።
ሰመሪ ላይ ትናገረዋል።
ወደ ተባበሩት መንግሥታት ዘገባ እንመለስ። በእስልምና እምነት ተከታዮች ላይ በጅምላ የሚካሄደው ፍረጃ ለሁከተኛ ጽንፈኝነትና ለሽብር ፈጠራ ማዳበሪያ የማቀበል ያህል ነው ሲሉ የተለያዩ መሪዎች እየተናገሩ ነው። በተባበሩት መንግስታት ድርጅት ሰባኛ ጉባኤ ጎን ማክሰኞ በሁከተኛ ጽንፈኝነትና በሽብር ፈጠራ ላይ በተካሄደው ስብሰባ ላይ አይሲል ወጣቶችን የማጋጋልና የመመልመል አቅም እንዳይኖረው ማድረግ እንደሚገባ ስብሰባውን የመሩት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አሳስበዋል። በሌላ በኩል ደግሞ የተመልማዩ ብዛት በከፍተኛ ቁጥር ማሻቀብ አሳሳቢ የሆነ መምጣቱን የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ተናግረዋል። ሰሎሞን አባተ ተከታዩን አጠናቅሯል።
እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ ሁከተኛ ጽንፈኝነትን የሚያራምዱ ቡድኖችን ለማሸነፍ የተባበረ ምላሽ መስጠት እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሁንም እየጎተጎቱ ነው።
ቫዮለንት ኤክስትሪሚስት ግሩፕስ ኢንክሉዲንግ ዳሽ ኤንድ ቦኮ ሃራም ፖዝ አ ዳይሬክት
ጋይሽና ቦኮ ሐራምን የመሳሰሉ ጽንፈኛ የሁከት ቡድኖች ለዓለም አቀፉ ደህንነት ቀጥተኛ አደጋ ናቸው። በሴቶችና በልጃገረዶች ላይ ርህራሄ የለሽ ጭካኔ ይፈጽማሉ። ሰላምን፣ ፍትህና የሰብአዊ ክብርን ዓለም አቀፍ እሴቶችን ይጻረራሉ።
አደጋውና ስጋቱ እየባሰበትና እየጨመረ መሄዱን የጠቆሙት ዋና ጸሐፊ ባን ግጭቶች ወደሚካሄዱባቸው አካባቢዎች ከመቶ በላይ ከሚሆኑ ሀገሮች የሚጎርፈው የውጭ ሽብርተኛ ተዋጊዎች ቁጥር በ70% ማሻቀቡን ተናግረዋል። በዚህ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሊቀመንበርነት በመሩት በሽብር ፈጠራና ሁከተኛ ጽንፈኝነት ላይ በተነጋገረ ጉባኤ ላይ ከመቶ በላይ ሀገሮች መሪዎችና ከፍተኛ ተጠሪዎች፣ ከ20 በላይ ባለብዙ ወገን ወይም ዘርፍ ተቋማት፣ 120 የሚሆኑ የሲቪል ማህበረሰብ ቡድኖችና የግሉ ዘርፍ አጋሮች ከዓለም ዙሪያ ታድመዋል፣ መክረዋል፣ የሚሰማቸውን ተናግረዋል። ችግሩ የተባበሩት መንግስታት ድርጅት የተቋቋመበትን ተልእኮ በቀጥታ እንደሚመለከት የጠቆሙት ሚስተር ባን በመጪው የአውሮፓ 2016 ዓ.ም ለሚሰበሰበው ጠቅላላ ጉባኤ ሁከተኛ ጽንፈኝነትን ይገታል የሚሉትን አጠቃላይ የተግባር እቅድ የማቅረብ ሀሳብ እንዳላቸው አመልክተዋል። ሚስተር ባን ቁልፍ የቅድሚያ አካባቢዎች ሲሉ 5 ጉዳዮችን ዘርዝረዋል። ምላውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ በእውን ተጠያቂነት ያለባቸውን ተቋማት መፍጠር፣ በፍርሃት አለመመራት ወይም እንዲህ አይነቱን ጠባይና ባህሪ ሊጠቀሙበት ለሚፈልጉ እጅ አለመስጠት።
We have a major challenge before us, one that will not disappear overnight, but one that we can address concretely.
በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማህበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግስታቱ ድርጅት ቻርተርና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን።
ድህነት ሽብርተኝነትን አይፈጥርም። ሆኖም በመካከለኛው ምስራቅ፣ በምስራቅ አፍሪካና በሰሜን አፍሪካ እንደታዘብ ነው ግን ወጣቶች ድህነት ሲበረታባቸው፣ ፍትህ በማጣትና በሙስና ሲዋረዱና ሲንገላቱ ውስጣቸው ይጎዳል፣ ያቀማሉ። ሽብርተኞች ያንን ቁጣ ይጠቀሙበታል ብለዋል ፕሬዚደንት ኦባማ ጉባኤውን በንግግር ሲከፍቱ። እስላማዊ መንግስት ቡድንን ወይም አይሲልን በውጊያ ግንባር ማሸነፍ በቂ አይሆንም ብለዋል ኦባማ በመቀጠል።
We have to prevent it from radicalizing, recruiting and inspiring others to violence in the first place.
ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጥል ሌሎችንም ለአመጽ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ርዕዮተ ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው። ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው።
ሀገራቸው ለዚህ ጉዳይ የወሰደች ያለችው እርምጃ ምን እንደሚመስል የተናገሩት የአሜሪካው ፕሬዚዳንት የአይሲልን ፕሮፓጋንዳ ለማሸነፍ ጥረቶቹን ማጠናከሩን በተለይ በኢንተርኔትና የሙስሊም ምሁራንና ልሂቃን ድምጾች ጎላ ብለው እንዲሰሙ በማድረግ ከአይሲልና ከተዛባ የእስልምና አተረጓጎሙ ጋር ተቃውመውና ተጣልተው በድፍረት ተጋፍተው ጥለውት የወጡ የቀድሞ አባላቱን ወደፊት በማምጣት ተአማኒነቱን ለማዳከም እየሰሩ መሆናቸውን አሳስበዋል። ከዚያ በተጨማሪ አይሲል በሚቆጣጠራቸው አካባቢዎች የሚነሱ የምጣኔ ሀብትና የፖለቲካ ብሶቶችን ማዳመጥና ለማስወገድ መስራት እንደሚገባ መክረዋል ፕሬዚደንት ኦባማ። ተቃዋሚዎች እንደ ሽብር ፈጣሪ ሲታዩና ወደ ወህኒ ሲወረወሩ አሉ ኦባማ፣ ምን ሊከተል እንደሚችል መተንበይ አያሻውም።
So the real path to lasting stability and progress is not less democracy. I believe it is more democracy in terms of free speech and freedom of religion.
ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የህግን የበላይነት በማስጠበቅ ጠንካራ የሲቪል ማህበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ።
ሁከተኛ ጽንፈኝነትን ለመዋጋት ታዲያ ይህ ሁሉ ትርጉምና ቦታ አለው ብለዋል ፕሬዚዳንቱ። ኦባማ ክለውም በሁሉም ሀገሮች ውስጥ ከሙስሊም ማህበረሰቦች ጋር አጋርነትን ማጠናከር፣ መተማመንና መተባበርን ማስፋት የሚወዷቸው የአቀጣጣይ ቅስቀሳና ፕሮፓጋንዳ ሰለባ እንዳይሆኑባቸው የሚያደርጉትን መከላከል መደገፍና ማገዝ እጅግ አስፈላጊ መሆኑንም ተናግረዋል።
And this cannot just be the work of government. It is up to all of us. We have to commit ourselves to build diverse, tolerant, inclusive societies that reject.
ይህ ደግሞ የመንግስት ስራ ብቻ አይደለም፣ የሁላችንም ጉዳይ ነው። ህብሩ የበዛ ታጋሽ፣ ሁሉን አሳታፊ የሆነ ማህበረሰብ ለመገንባት ራሳችንን አስገዝተን መስራት አለብን። እንዲህ አይነቱን ህብረተሰብ ጽንፈኞቹ ዘወትር የሚፈልጉትና ሌሎችን ለማጥመድ የሚጠቀሙባቸው ጸረ ሙስሊምና ጸረ ፍልሰተኛ ወይም መጤጠል የሆኑ መከፋፈልን፣ ፍርሃትን፣ ቂምን የሚዘሩ የክፋት አድራጎቶችን ከውስጣቸው ማስወገድ የሚችል ነው።
በጉባኤው ላይ የተገኙ የሀገሮች መሪዎች የሽብር ፈጠራና የሁከተኛ ጽንፈኛነት ምንጮች ናቸው ያሏቸውን ሐሳቦች፣ በሽብር ፈጠራ የደረሱባቸውን ጉዳቶችና መፍትሄ የሚሏቸውን የፕሬዝዳንታቸውን ኡሁሩ ኬንያታን መልእክት ያሰሙት የኬንያው የሀገር ግዛት ሚኒስትር ጆዜፍ ኦሌን ካይሴሪ ሀገራቸው ከ1983 ዓመተ ምህረት ወዲህ ባለፉት 25 ዓመታት ውስጥ 5 ከባድ የሚባሉ የሽብር ጥቃቶች እንደተፈጸሙባት አስታውሰው፣ በዚህም ብዙ ህይወት መጥፋቱን፣ ንብረት መውደሙን፣ የሀገሪቱ ምጣኔ ሀብት በተለይ ደግሞ የቱሪዝሙ ዘርፍ ክፉኛ መጎዳቱን ተናግረዋል። ይሁንና የተፈጠረው ሁሉ አያስደነብረንም ብለዋል ኬንያታ በመልእክታቸው። የተለያዩ ህግጋትን በማውጣት ፖሊሲዎችንና ስትራቴጂዎችን ከመንደፍና ህዝቡን ከማሳተፍ አንስቶ ስፋት ያላቸውን ጸረ ሽብር ተግባራት መንግስታቸው እያከናወነ መሆኑን አመልክተዋል። የጅቡቲው ፕሬዚዳንት ኢስማኤል ሐሰን ጊሌም ምስራቅ አፍሪካ የሽብር ጥቃቶች ኢላማ መሆኑን ጠቁመው ሙስሊሞችን በጅምላ ከሽብር አድራጎቶች ጋር ማመሳሰል ሽብር ፈጠራን ከሚያባብሱ አድራጎቶች አንዱ መሆኑን ገልጸዋል። ቀደም ሲል ለመንግስታቱ ድርጅት ንግግር ያደረጉት የግብጹ ፕሬዚዳንት አብደል ፈታህ ኤልሲሲም የእስራኤልና የፍልስጤም ችግር ከ1967ቱ የስድስት ቀናት ጦርነት በፊት በነበረው የመሬት ይዞታ በሁለት መንግስታት ምስረታ መፈታት እንደሚኖርበት አሳስበው፣ ይህንን የመካከለኛው ምስራቅ ቋሚ ችግር መፍታት ሽብር ፈጠራን ከሚመግቡ ምንጮች አንዱንና ግዙፉን መድፈን ነው ብለዋል። ይህ በመንግስታቱ ድርጅት ጽህፈት ቤት ከጠቅላላ ጉባኤው ጎን የተካሄደ ስብሰባ ፕሬዚደንት ኦባማ ባለፈው የካቲት ዋይት ሀውስ ውስጥ የጠሩት በሁከተኛ ጽንፈኝነት ላይ የተካሄደ ዓለም አቀፍ የምክክር ስብሰባ እና የጸጥታ ጥበቃ ምክር ቤቱ ባለፈው ማለትም በ69ኛው ጠቅላላ ጉባኤ ጎን በውጭ ሀገሮች የሽብር ተዋጊዎች ላይ አተኩሮ የተላለፈው ውሳኔ ተከታይ ጉባኤ ነው።
አድማጮች ስርጭቶቻችንን በ19 በ22 እና በ25 ሜትር ባንድ ላይ ተከታተሉ። እስከ 4 ሰዓት አብረናችሁን ቆያለን። በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተርም VOA amharic ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁ voa.horn.mobi ላይ እንገኛለን።
ዝግጅቶቻችንን ለመከታተል የቪኦኤን አፖች ጭናችሁ በነጻ ጭናችሁ መከታተል ትችላላችሁ። ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። አስተናጋጆቻችሁ ሰሎሞን አባትና
እኔም ሰለሞን ክፍሌ ነን። አሁን የእናንተ የአድማጮች አስተያየት ነው።
ጥናስትለኝ እንደምን ውላችኋል ቪኦኤዎች? እኔ የሁል ጊዜ ተከታያችሁ ነኝ፣ አድማጫችሁ ነኝ። የምታቀርቡት ዜና ብጡ ደስ ይላል። ለስለ ሀገራችሁ አሁን እያደረጋችሁት ያላችሁ በጣም ጥሩ ነው፣ ቀጥልበት እላለሁ። አንድ ጥያቄ አለኝ። ጥያቄው ለጉንበት ሰባት አባል ነው። ጥያቄውን የሚመለከተው ትናንት ሲጠየቁ እና ሲመልሱ ሰምቻችኋለሁ እና ወታደራለን በጦርነት ኢሃዲግን እንጥላለን ብለዋል። መጣላቸው ተቃውሞ አንቃወም ከቻሉ መንገዳቸው ጨርቅ ያርግላቸው እንላለን። እኔውን ጥያቄውን አሁን የምንነሳው ጦር ከኤርትራ ተነስቶ የትግራይ ህዝብ ላይ አልፎ ሊሄድ ነው ወይ ብላችሁ ነው የሚገምቱት ብለው ነው የሚገምቱ ያሉ ወይስ እንዴት ነው የሚሆነው? የትግራይ ህዝብ ለዘመናት በጦርነት የተጎሳቀለ አገር ነው። ጦርነት ሰልችቶታል። ያ ጦርነት የሚሸከምበት አቅምም የለውም። ያንን እንዴት አድርጋችሁ ልታጣጥሙት ትችላላችሁ? በትግራይ ወይስ በሌላ በኩል በሌላ ስቴት ጦርነት ወደ አልቀመሰ ሀገር ስቴቱ ልወስዳችሁ ጦርነቱ ልትከፍት ነው የምትፈልጉ? ካልሆነ ግን የትግራይ ህዝብ እንዴት አድርጋችሁ ነው ወደ ጦርነቱ አስተምራችሁ ጦርነቱን ኢህአዴግን የምትጥሉት? በዚህ በኩል እንዲያብራሩልኝ ጠይቃለሁ። አመሰግናለሁ። መጥምቁ ዮሐንስ ከላስ ቬጋስ።
ለመላ ኢትዮጵያውያን እንኳን ለ2008 በሰላም አደረሳችሁ እያልኩ አሹሮ ይባላለሁ ከደቡብ አፍሪካ ነው የምደውልላችሁ። ይሮም ማታ ባቀረባችሁት ቢቢሲ የኦሮምኛ ዝግጅት እንዲጀምር አንድ ኢትዮጵያዊ ዶክተር ፊርማ እያሰባሰቡ እንዲሆነ ሰምቻለሁ። እኔ ተወልጄ ያደግኩት ደቡብ ክልል ውስጥ ነው። ኦሮሞም አይደለሁም ኦሮምኛንም አላውቅም። 80 ቋንቋ ባለበት ኢትዮጵያ ከአንድ በላይ የስራ ቋንቋ ቢኖር ምን ጉዳት አለው ከሚል ነው። እሱን አስተያየት አድርሱልኝ። አሽሮ ይባላሉ ከደቡብ አፍሪካ። እግዜር ይስጥልን።
ጠናትልኝ ዜዎች እንደምን አላችሁ? ደህና ናችሁ ሆይ? ከጃክሰን እርስ ወረዳ ነው የምደውለው። ዘመን አለን እባላለሁ። በዛሬው ቀን ልሰጥ የምፈልገውና አስተያየት ማድረግ የምፈልገው ዶክተር ብርሃነ መስቀል አበበ ስለ ኦሮምኛ ቋንቋ ወይም ደግሞ በአሁኑ ጊዜ በብሪቲሽ ብሮድካስት ሊተላለፍ የተሰለመውና የታሰበውን በኦሮምኛ እንዲሆን ለማድረግ አማርኛን በመተውና በኦሮምኛ እንዲሆን ለማድረግ ያደረጉትን ሀሳብ ወይም የፈጸሙትን ፒቲሽን በመቃወም ነው። ዶክተር ብርሃነ በእውነቱ ያደረጉት ሰምቻለሁ። ለኢትዮጵያ ያለው የፖፕሌሽን ብዛት የኦሮምኛ ብዛት ያለው ስለሆነ የበላይነቱንም የኦሮምኛ መያዝ አለበት አባባል ይመስለኛል። ያ አንዳንድ ጊዜ የማይሰራበትና የማይሆንበት ምክንያት አለ። አንድ ምሳሌ ልሰጥዎት መፈልግ አለ። በትንሹ ብዙም ሳላደርግ በአሁኑ ጊዜ በዓለም ላይ ካሉት አህጉራት አገሮች የቻይና ሕዝብ በከፍተኛ ደረጃ በብዛት እንዳለ የታወቀ ነው። ያ ማለት በዓለም ላይ ላሉት ቋንቋዎች የቻይና ሕዝብ የቁልፍተኛውን ቋንቋ ወይም ደግሞ በዓለም የዓለም ቋንቋ መሆን አለበት ማለት ነው። በርሰው አባባል አንዳንድ ጊዜ ማጆሪቲ ወሳኝ ላይሆን ይችላል። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን በዚሁ እንድትቀጥሉ አስተያየቶቻችሁን በመስጠት ግብዣችን የዘወትር ነው። ተዘዋዋሪው የስልክ መስመራችን 2022059942 ነው። የውስጥ መስመር 14 ነው። አስተያየቶቻችሁን ስትሰጡ በድምፅ የተቀረጸውን መመሪያ ተከተሉልን። የምትደውሉት በነጻ ነው፣ ግን በተዘዋዋሪ መሆኑን እነግራችኋለን። በየሀገሩ ባሉ የተዘዋዋሪውም የዓለም አቀፍ አገልግሎቶች እየደወላችሁ የቪኦኤን መስመር እንዲያገናኟችሁ መጠየቅ ነው። 2022059942 የውስጥ መስመር 14። በኢሜይል ለምትጠቀሙ ደግሞ horn@voanews.com ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ቀጣዩ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ለመጀመሪያ ጊዜ የኩላሊት ነቅሎ ተከላ ሕክምና ተደረገ። የኢትዮጵያ መንግሥት ከ200 በላይ የሚሆኑ ሕገወጥ ሰው አሸጋጋሪዎችን ማሰሩ ገለጸና የተባበሩት መንግስታት ድርጅት አፍሪካን ላገኘችው ስኬት አሞገሰ የሚሉት ርዕሶች ነው በዛሬው ዝግጅታችን የምንመለከተው። ኢትዮጵያ ውስጥ በሚችግን ዩኒቨርሲቲ የተመራ የሕክምና ቡድን ባለፈው ሳምንት በሀገሪቱ ለመጀመሪያ ጊዜ የኩላሊት ነቅሎ ተከላ ሕክምና ማድረጉን ኒውስ ሜዲካል የተባለ በዓለም ደረጃ ስለተከሰቱት የሕክምና ግኝቶችና ጥናቶች የሚዘግብ ድረገጽ ጠቁሟል። የሕክምናው ቡድን ኢትዮጵያ ውስጥ የኩላሊት ነቅሎ ተከላ ሕክምና ማዕከል ለመክፈት ከሁለት ዓመታት በላይ እንደቆየ ድረገጹ ጨምሮ ገልጿል። በቀዶ ሕክምና ሐኪም ዶክተር ጀፍሪ ዲ ፓንች የተመራው ቡድን አዲስ አበባ በሚገኘው የቅዱስ ጳውሎስ ሆስፒታል የሚሌኒየም ሕክምና ኮሌጅ 3 የኩላሊት ነቅሎ ተከላ ሕክምና አድርገዋል። ኩላሊቶች የተገኙት በሕይወት ካሉ ለጋሾች ሲሆን ኩላሊቶች የተተከሉላቸው በሽተኞችም ሆኑ ኩላሊት የለገሱት ሰዎች ሁሉ በጥሩ ሁኔታ እንደሚገኙ ድረገጹ ላይ የወጣው ዘገባ ጠቅሷል። የሚችገን ዩኒቨርሲቲ የቀዶ ሕክምና ሐኪሞች ኢትዮጵያ ውስጥ የኩላሊት ነቅሎ ተከላ ሕክምና ያካሄዱት ከአራት ኢትዮጵያውያን የቀዶ ሕክምና ሐኪሞች ጋር መሆኑን ኒውስ ሜዲካል በተባለ ድረገጽ ላይ የወጣው ጽሑፍ ገልጿል። የኩላሊት ነቅሎ ተከላ መርሃ ግብር በኢትዮጵያ ለመክፈት ከሁለት ዓመታት በላይ ለሆነ ጊዜ ስንሰራ ቆይተናል። ቡድኑ በእንደዚህ አይነት ታሪካዊ ክንዋኔ ተሳታፊ በመሆኑ ኩራት ይሰማዋል። ዋናዎቹ አሸናፊዎች የኩላሊት ህመምተኞች ናቸው፣ ምክንያቱም እስካሁን በነበረው ጊዜ ከፍተኛ ወጪ ከሚጠይቀው የኩላሊት ዳያልስስ ወይም የኩላሊት የተፈጥሮ ስራን በሕክምና መሳሪያ ከሚያከናውነው ሕክምና በስተቀር ሌላ አማራጭ አልነበራቸውም። እንዲህ አይነት ሕክምና የማግኘት አቅም የሌላቸውም አሉ በማለት በሚችገን ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ፓንች ማስገንዘባቸውን ኒውስ ሜዲካል የተባለ በዓለም ደረጃ ስለ ተከሰቱት የሕክምና ግኝቶችና ጥናቶች የሚዘግብ ድረገጽ ዘግቧል። ቢቢሲ የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ የኢትዮጵያ መንግስት በያዝነው ዓመት ከ200 በላይ የሚሆኑ ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩ ሰዎች እንደያዘ ዘግቧል። ሰዎች እንዲህ አይነቱን አስከፊ ጉዞ እንዳያደርጉ ለማሳመንም ሰፊ ቅስቀሳ እየተካሄደ መሆኑን አክሏል። መንግስት ስደትን ለመገደብ እርምጃ ለመውሰድ የተገደደው 30 ኢትዮጵያውያን ባለፈው ሚያዝያ ወር እስላማዊ መንግስት ነኝ በሚለው ቡድን በአሰቃቂ ሁኔታ ከተገደሉ በኋላ መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ ያወሳል። ከ100 በላይ የሚሆኑ ህገወጥ አሸጋጋሪዎች ከሱዳን ጋር በምትዋሰነው መተማ ከተማ እንደተያዙና በአንድ ወቅት በቀን ከ250 በላይ የሚሆኑ ሰዎች በመተማ በኩል ወደ ሱዳን ይወጡ እንደነበረ ዘገባው ጠቁሟል። ይሁንና ፖሊሶች ጥበቃውን ሲያጠናክሩ ህገወጥ አሸጋጋሪዎቹ ሌላ ስደተኞችን የሚያስወጡበት መንገድ በመፍጠር ጫካዎች በሚበዙባቸውና በተራራዎች በኩል ማሸጋገር እንደጀመሩ የቢቢሲ ድረገጽ ዘገባ ያወሳል። ሰዎችን በህገወጥ መንገድ የሚያሸጋግሩት ሰዎች ተግባሩን ካላቆሙ አንለቃቸውም እያልን ነው ሲሉ የከተማይቱ ከንቲባ ተናግረዋል። በአሁኑ ወቅት ወደ ሱዳን ለመሻገር በመተማ በኩል የሚያልፉት ሰዎች በጣም ጥቂቶች ከመሆናቸው የተነሳ በመተማ ከተማ የነበረው የዓለም አቀፍ የፍልሰት ድርጅት ቅርንጫፍ መስሪያ ቤት እንደተዘጋ ዘገባው ጠቅሷል። የሀገሪቱ የፍርድ ሚኒስቴር ጥፋተኛ ሆነው የተገኙት ህገወጥ አሸጋጋሪዎች በሞት እንዲቀጡ የሚያደርግ ህግ እንዲወጣ ለሀገሪቱ ምክር ቤት ሀሳብ አቅርቧል። ኢትዮጵያውያን የቤት ሰራተኞች በመካከለኛው ምስራቅ በሚደርስባቸው ስቃይ ምክንያት መንግስት ወደዛ እንዳይሄዱ ከሁለት ዓመታት በፊት ማገዱን የቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። አፍሪቃ በትምህርትና የልጆች ሞትን በመቀነስ ረገድ ላሳየችው ጉልህ መሻሻል በተባበሩት መንግስታት ድርጅት እንደተሞገሰች የጋርዲያን ጋዜጣ ድረገጽ ጠቁመዋል። በሚሌኒየም የልማት ግብ ላይ የቀረበ ዘገባ አፍሪቃ የአዲሱን የልማት ግብ ለማሳካት የአፍሪቃ መሪዎች ያገኙትን ስኬት ማጠናከር፣ አዲስ የገንዘብ ምንጭንም መፈለግ ይኖርባቸዋል ይላል ድረገጹ ላይ የወጣው ዘገባ። የአፍሪቃ ሀገሮች የሚሌኒየም ልማት ግብን በተግባር ላይ በማዋል በአንደኛ ደረጃ ትምህርት ቤት የሚገቡት ልጆች ብዛትን ከፍ በማድረግ የሴቶች የፖለቲካ ውክልናን በማበራከት የልጆችንና የእናቶች ሞትን በመቀነስ የኤችአይቪ መስፋፋትን በመገደብ አመርቂ ውጤት እንዳሳዩ አዲሱ ዘገባ መግለጹን ጋርዲያን ድረገጽ ጠቅሷል። የአፍሪካ ሀገሮች ብዙ ያልፈጸሟቸው የሚሌኒየም የእድገት ግቦች ቢኖሩም ከተነሱበት ሁኔታ አንጻር ሲታይ ያሳዩት መሻሻል ከዓለም በጣም ጥሩ ከሚባሉት መካከል እንደሆነ በተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ መርሃ ግብር ዋና የኢኮኖሚ ባለሙያ አዩደል አዱሰላ መግለጻቸውን ድረገጹ ላይ የወጣው ጽሑፍ ጠቅሷል። የሚሌኒየም የእድገት ግብ እቅድ ባይቀየስ ኖሮ በዚህ አመርቂ ጉዞ ልንሄድ አንችልም ነበር። ሰሜን አፍሪካን ሳይጨምር የአፍሪካ የድህነት ደረጃ እንደ አውሮፓ አቆጣጠር በ1990 ዓ ም ከነበረው 56.5 ከመቶ በ2010 ዓ ም የቀነሰው ወደ 48.4 ከመቶ ቢሆንም በነፍስ ወከፍ ሀገሮች ጥሩ ውጤት ተገኝቷል ይላሉ ዋናው የኢኮኖሚ ጠቢብ። ግብፅ፣ ደቡብ አፍሪካ፣ ቦትስዋና፣ ጊኒ፣ ስዋዚላንድ እና ናሚቢያ በ25 ዓመታት ውስጥ የድህነት መጠንን ከ5% በበለጠ መጠን ለመቀነስ ችለዋል። ኢትዮጵያ፣ ጋና፣ ካሜሩን፣ ሴኔጋል፣ ማሊ፣ ኒጀር፣ ኡጋንዳ እና ሞሪታንያ ደግሞ በ40% ገደማ ለመቀነስ እንደበቁ የኢኮኖሚው ባለሙያ ገልጸዋል። ይሁንና የአፍሪካ ሀገሮች በአዲሱ የእድገት አጀንዳም ወደፊት ለመራመድ ከፈለጉ የሚያስቀድሟቸው ነገሮች እንዲኖሩ ያስፈልጋል ማለታቸውን ድረገጹ ጠቅሷል። የሥራ ዕድል በመፍጠርና ድህነትን በመቀነስ ላይ ማትኮር ያስፈልጋል። የአረንጓዴ እድገት ስትራቴጂን በተግባር ላይ ለማዋል ሲሞከር ደግሞ እነዛ ሊዘነጉ የሚችሉ ሰዎች ተገቢ እንክብካቤ እንዲያገኙ ማድረግ ያስፈልጋል ሲሉ የኢኮኖሚው ጠቢብ መናገራቸውን የጋርዲያን ጋዜጣ ድረገጽ አውስቷል። አዲሱን ዘገባ ያዘጋጁት የአፍሪካ ህብረት ኮሚሽን፣ የተባበሩት መንግስታት ድርጅት የአፍሪካ የኢኮኖሚ ኮሚሽን፣ የአፍሪካ የልማት ባንክና የተባበሩት መንግስታት ድርጅት የተፈናቃዮች ጉዳይ የሚመለከት የአፍሪካ ክፍል እንደሆኑና ዓላማው ካለፈው የሚሌኒየም እድገት እቅድ የተገኙ ስኬቶችን አጉልቶ ያልተሳኩትን ደግሞ በአዲሱ የ15 ዓመታት እቅድ እንዲፈጸሙ ለማድረግ እንደሆነ ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። ስኬት ካገኙት እቅዶች መካከል በትግራይ ክልል የታየው የጤና ጥበቃ ፕሮግራም ነው። የማህበረሰቡ በጎ ፈቃደኞች ወባንና አጠቃላይ የጤና ጉዳይን በሚመለከት ህዝቡን ያስተምራሉ። በኒጀር ደግሞ ትምህርት ለባሎች በሚል ስያሜ ወንዶችና የጤና ጥበቃ ሰራተኞች በወር ሁለቴ እየተገናኙ ስለ ሴቶች ስነ ተዋልዶ ጉዳይ ይወያያሉ። በቡሩንዲና ቶጎ ደግሞ በማህበረሰቡ ስር የሚተዳደሩና በማህበረሰቡ ገንዘብ የሚንቀሳቀሱ ትምህርት ቤቶች ተመስርተዋል ሲል ጋርዲያን ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እሰጥ አገባ ተከታዩ ዝግጅት ነው።
ከሁለት ሳምንት በፊት ተጀምሮ በልዩ ፕሮግራም ምክንያት የተቋረጠ ክርክር ነው የምሽቱ እሰጥ አገባ ትኩረት። የቅርቡን የኢህአደግ ጉባኤዎች መነሻ በማድረግ በጉባኤዎቹ አንድምታና በኢትዮጵያ ወቅታዊ ጉዳዮች ዙሪያ የሚካሄደውን ክርክር፣ የአገሪቱ ቀጣይ ዕጣዎች ምን እንደሚመስሉ የሁለት የተለያዩ ወገኖች ሀሳብን ይፈትሻል።
ተከራካሪዎች አቶ መሐሪ ዮሐንስ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና ደግሞ በዩናይትድ ስቴትስ የብሔራዊ የጤና ምርምር ተቋም በጥናት ሥራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍም ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀደም ባለው ዝግጅቱ ይበልጡን በጉባኤው አንደምታ የተነሱ ነጥቦችን መለስ ብሎ በሚያስታውስበት ይጀምራል።
አቶ መሐሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል እና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት፣ የዜጎች ነጻነት፣ ዲሞክራሲ እነኚህ አንገብጋቢ አይደሉም? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷል ጉባኤው? አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው። አቶ መሐሪ፣
ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው፣ ፒአርዴፍ አስተሳሰብ ነው። ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው፣ እድገትና የብልጽግና ሽግግር ያልነው ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው። ላለፉት 10-12 ዓመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ድህነት እንዳለ ሆኖ የልማት ጥያቄም እንዳለ ሆኖ የራሱ የድርጅቱ የአሰራር ጥንካሬም መርምሯል። የድርጅቱ የውስጥ የራሱ ዲሞክራሲ አሰራር አለው። በድርጅት ያለው መልካም አስተዳደርም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታ እና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዲሞክራሲ አያስፈልገንም፣ መብቶች አልተነሱም፣ ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም። ግን እነዚህ ከዛ ስር ነው የሚቀመጡት። አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንስፕል መርሆች፣ እነሱ መከበር እንዳለባቸው። የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራብ ዓለም በሊበራል የፖለቲካ አስተሳሰብ የሚታወቁት ነጻነት ምናምን የምንላቸው እኩልነት የምንላቸው እንዳለው ነው። በሌላው መልክ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካታል። በእኛ ሀገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ ዓለም የሚታወቀው ሰብአዊ መብት የምንለውም ዲሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሷ የሆነ የፖለቲካ አስተሳሰብ ለመገንባት እየሞከረች ነው ያለ።
እስኪ ንገሩ አቶ መሀሪ ጣልቃ ልግባ፣ ምናልባትም ብዙዎችን ሊያነጋግር የሚችል አንድ ጭብጥ ነክተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የዜጎች መብት በኢትዮጵያ በምን መልኩ ነው የሚታየው? የአንድ ዜጋ መብት ተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ? ምንድን ነው ልዩነቱ?
ኦኬ፣ አሁን ሳይንቲፊካሊ ስናየው መብት የሚባሉት በሁለት እንከሳቸው ይችላለን። ሰብአዊ መብት የምንላቸዋሉ፣ ዲሞክራሲያዊ መብት የምንላቸዋል። ሰብአዊ መብት የሚባለው ልዩነት የለ፣ በዓለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዲሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዲሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዲሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባላለን፣ የግለሰቡ መብት የሚባላለን። የቡድን መብት የምንለው ለነዚህ ለብዙሀነት፣ ለብሔር ብሔረሰቦች፣ ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱም በዛ ነው የተቀረጸው። ሰብአዊ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው ዓለም የሚታወቁ ፖለቲካል ኤንድ ሲቪክ ራይትስ የምንላቸውም የሚያካት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ። ህገ መንግስቱ ስታየው በአጠቃላይ የፖለቲካል ሲስተሙ ላለፈው የተገነባው ከነዚህ በእነዚህ አካሄዶች የተቀመረ ነው። ከዚህ አንጻር ስናየው ነው ትርጉም ሊስ።
ወደ አቶ ፈቃደ አልተሻገርኩም። አቶ ፈቃደ ፈጥኜ ደርሶ እመጣለሁ፣ ግን አሁንም ይህን ቁልፍ ነገር አንድ ነጥብ ገፋ እናድርግ። ህገ መንግስታዊ ጥበቃ የሚደረግለት የሰብአዊ መብት፣ ሰው የመሆን መብት፣ አንድ ሰው ሰው በመሆኑ ብቻ ሊከበርለት የሚገባ መብት በኢትዮጵያ እንዲከበርለት ቅድሚያ የሚሰጠው ሊሆን አይገባም ወይ? ቅድም ካሏቸው አንዳንዶች ከድህነትና ልማትም መቅደም ያለበት ሰው መጀመሪያ እንደ ሰው እንደ ፍጡር ቦታ ሲኖረው ነው የሚለውን ነው የሚያስቀድሙት። ለእርስዎ ልዩነት አለው?
ይኸውልህ ምን መሰል አሉላ፣ አሁን እኔ እያልኩት ያለሁት ሰብአዊ መብት የትኩረት አቅጣጫ ወይ ደግሞ የዚህ ጉባኤ ዋና ርዕስ መሆን የለበትም ወይ አልነበረበትም አይደለም እያልክ ያለሁት። በዋናነት ድርጅቱ ላለፉት ጊዜያት ምንድን ነው ዲሞክራሲያዊ ስርዓት እገነባለሁ ሲል የዲሞክራሲ ስርዓት ግንባታ ላይ ጥሩ ሂደቶች እየሄዱ ነው ይቀረናል ብሎ ራሱን ወቅሷል። አለ እኮ ሙሉ ለሙሉ ኔግሌክት አልተደረገም። ዋነኛ አጀንዳ ግን ሊሆን አይችልም። አንገብጋቢ ነገሮች አሉ። አሁን ጉባኤው ባይዘወ ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎቹና ስትራቴጂዎቻችሁ የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከሀፍ ከፍ የሚያያቸው ነገሮች አይደሉም። ድርጅቱ ግን ድርጅት ሲባል ውሳኔ የሚሰጥበት የድርጅቱ ዋነኛ አካል ነው ጉባኤ ሲባል እና ብዙ ጊዜ ጉባኤ የሚያስፈልገው ትኩረቶች የአሰራር ለውጥ ሲያስፈልግ፣ የፖለቲካል የፍልስፍና ለውጥ ሲያስፈልግ፣ የፖሊሲና ስትራቴጂ ማሻሻያዎች ሲያስፈልጉ ውሳኔ ለማስተላለፍ
መልካም
ባብተናል መሰለኝ።
መልካም የእርስዎን ሀሳብ አግኝቻለሁ። ለአቶ ፈቃደ እድልስ አቶ ፈቃደ ሌላ ተከታይ ጥያቄ ማንሳት አይኖርብኝም። አቶ መሀሪ በርከት ያሉ ጉዳዮችን አንስተዋል። ይልቁንም ደግሞ በብዙ ጊዜ አነጋጋሪው የሰብአዊ መብት ጉዳይ ላይ ያነሱት አለ፣ እርስዎም ቀደም ብለው የጠቀሷቸዋሉና እንዴት ነው የሚመለከቱት? ቀደም ብሎ በአቶ መሀሪ የተነሱትን ጭብጦች
አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮችና ቅድም እንዳልኩት የፕሮፓጋንዳ ኤፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። እንዲመች ተደርጎ ብቻ ስታፕ የተደረገ ነው የሚመስለው የሚታየኝ። ስለ ልማት ብዙ ጊዜ የሚወራው በሀገር ውስጥ ኮንፍሊክትን ማስወገድ፣ የሰብአዊ መብት ችግሮችን ማስወገድ፣ ለልማት የሚሆኑ ማህበራዊ የህግ ሌሎች ነገሮችን ሳታመቻች ነጥለ ስለ ልማት ብቻ የምታወራበት ሁኔታ የለም። እንደዚህ አይነት ነገር የለም። ለይምሰል ካልሆነ በስተቀር
ክርክሩን ለማቀላጠፍ አቶ መሀሪ የሰብአዊ መብት ጉዳዮችን በሁለት ገጽ የሚታዩትን ጨምረው ከገለጹ በኋላ የሰብአዊ መብት ጉዳዮች ቦታ አይሰጣቸውም ማለት ሳይሆን ለድርጅቱ ቀዳሚ አጀንዳ አይደሉም ነው ያልኩት። ቅድሚያ የተሰጣቸው መጀመሪያው ረድፍ የሚቀመጡት ይበልጥም የሚያሳስበው ከሚመራበት አስተሳሰብም አንጻር የልማትና ዲሞክራሲ አመራሩን የሚመለከተው ጉዳይ ነው ያሉት።
አንድ ሀገር ውስጥ ስለሚካሄድ ልማት ስታወራ እና ትልቅ አጀንዳ ስትነጋገር ልማትን ስለሚያሳኩ ነገሮች፣ ለልማት መሰረታዊ የሆኑ ነገሮችን አንስተህ ስትነጋገር ከሆነ በጣም ብዙ ችግር ያለው ይመስለኛል። ልማት የህግ ስርዓት ያለበት ሁኔታ መኖሩን፣ ዴሞክራሲያዊ ሁኔታዎች፣ የሰብአዊ መብት ሁኔታዎች በተለየ የህግ ስርዓት ያለበት መሆኑን ማረጋገጥ እና በዛ አካባቢ ያሉትን ጉድለቶች፣ መደረግ ያለባቸውን ነገሮች አንስቶ አለመነጋገር ትልቅ ሸፍጥ ነው የሚመስለኝ። እንደዚህ አይነት ነገር የለም። ልማት ለብቻው፣ ሌላውን ጉዳይ ለብቻው እንደዚህ አድርገህ እንትን የምትለው ነገር የለም እና ቅድም እንዳልኩህ ይሄ በአብዛኛው ኮሚኒስቶች ሪፋይን ያደረጉት አብዮታዊ ዴሞክራሲ የሚባለው በአብዛኛው ኮሚኒስታዊ የሆነና ከካፒታሊዝም ጋር ትንሽ ለማዳቀል የተሞከረ የዚህ አይነት ዲቃላ ስርዓት እና የምስራቅ እስያ ሀገሮች
ከሁለት የተዋሃደ ሊሉ ይመስለኛል።
የምስራቅ እስያ ሀገሮች ከነሱ የተገለበጠ እና እኛ ሀገር እነሱ ሀገር የሌለውን ነባራዊ ሁኔታ እሳቤ ውስጥ ያላስገባ አይነት አካሄድ ለመከተል የሚደረግ በጣም ላይ ላዩን የሆነና አሁን እንኳን ታየ የተባለው የኢኮኖሚ እድገት ሊያዛልቅ የማይችልበት ሁኔታ ላይ የተመሰረተ ለፕሮፓጋንዳ ትርፍ ብቻ እንዲሆን ተደርጎ የተደረገ ነው መስሎ የሚታይ መሰረታዊ ለውጥ ሊያመጣ የሚችል ተስፋ ሊዘራ የሚችል ህዝቡ ተስፋ ሊያደርግበት የሚችል የተሻለ ዘመን ይመጣል እንደዚህ አይነት ነገር ይህንን እከተለዋለሁ የሚችል አይነት ነገር አላየሁበትም።
ጠንከር ያሉ ሀሳቦችን ከግራና ቀኝ እያነሳችሁ ነው። አድማጮች ሁለታችሁንም ሀሳብ የተከታተሉ ይመስለኛል። ኢህአዴግ በራሱ ግን ችግር አለብኝ ያለበትን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተናገሯቸው ድምጾች በጣም ያሳስበናል በሚል አጽንኦት ከሰጡባቸው ከዚህ ቀደም ግን ኢህአዴግ ራሱ ከሚተችባቸው አንድ ጉዳይ ዙሪያ የተናገሩትን ላሰማችሁ።
ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው ኦሮሞንም አይወክሉ አማራንም አይወክሉ።
በአጭሩ ተቀንጥባ በተወሰደች ድምጽ እንደሰማችሁት አጥፊ የጠባብነትና የትምክህት አመለካከት ያሉትን ነው ያነሱት ጠቅላይ ሚኒስትር ኃይለ ማርያም። ማንንም አይወክሉም ሲሉ የሚጋጩ ሰዎች የግላቸው ጉዳይ መሆኑን ጠቅሰዋል። ሌሎች በርካታ ነገሮችንም አንስተዋል። በሚቀጥለው ፕሮግራም የምትከራከሩበት ነው። አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ እና ስትራቴጂክ ጥናቶች ትምህርት ክፍል መምህር፣ አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት በጥናትና ምርምር ስራ የተሰማሩ ከዚህ ቀደም ለረጅም ዓመታት በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ እንግዶቼ፣ ባነሳሁት የመጨረሻ ነጥብ ተመልሰን እንገናኛለን። እግዜር ይስጥልኝ።
ሰዓታችን እየተገባደደ ነው። የተከበራችሁ አድማጮች፣ አጫጭር የማጠቃለያ ዜናዎችን አሰማለሁ። ከአንድ ሳምንት በፊት በሳዑዲ አረቢያ የሐጅ በዓል በተከበረበት ወቅት የሕዝብ መጨናነቅ በፈጠረው ትርምስ ተረጋግጠው የሞቱት ምዕመናን ቁጥር በወቅቱ ከተገለጸው በላይ እያደገ ነው። የሳዑዲ አረቢያ ባለሥልጣናት በአደጋው 769 ሰዎች መሞታቸውን ሲናገሩ፣ አሶሲየትድ ፕሬስ የዜና ወኪል ግን በቅርቡ 999 መድረሳቸውን ዘግቧል። የኢትዮጵያ መንግሥት ባለፈው ዓመት ኅዳር ሀገራቸው ውስጥ በተቀሰቀሰው የኢቦላ ወረርሽኝ ምክንያት የለቀቁትን የሴራሊዮን ኃይሎች ለመተካት ተጨማሪ ተዋጊ ወታደሮችን ወደ ደቡብ ሶማሊያ የመላክ እቅድ እንዳለው ተዘገበ። የአሜሪካ ድምፅ የሶማሊኛው አገልግሎት እንደዘገበው 1,000 የኢትዮጵያ ወታደሮች ናቸው ወደ ሶማሊያ የሚላኩት። መቼ እንደሚሄዱ ግን እስካሁን የተገለጸ ነገር የለም።
የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ቴክኒሻኗ ዘይነብ አብዱራህማን ነች። ፕሮግራሙን የመራልን ንጉሡ ታምሬ ነው።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን ክፍሌና
እኔም ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። The Voice of America.